በኢትዮጵያ በመንቀሳቀስ ላይ የሚገኙት የተቃዋሚ የፖለቲካ ፓርቲ አመራሮች አስቸኳይ ጊዜ አዋጁን ይቃወሙታል። ከሚቃወሙበት ምክንያታቸው አንዱ ደግሞ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ለጸጥታ ኃይሎች የተለጠጠ ስልጣን በመስጠት ዜጎች እንዲገደሉ ስለሚያደርግ ነው ይላሉ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ቀውሱ አዲስ አበባ ዙሪያ ጭምር ያለ መሆኑን ጠቁመዋል። አዋጁን የተቃወሙ የንግድ ማቆም አድማ በማድረጋቸውም የትራንስፖርት አገልግሎት እንደሌለ ተናግረዋል። ወደ መኖሪያ ቤታቸው ለገጣፎ የገቡትም በእግራቸው ተጓጉዘው እንደሆነ ነግረውናል። ከቀውሱ ለመውጣት የሽግግር መንግስትን በመፍትሄነት ያስቀምጣሉ።
ዝግ በጣም የሚያሳዝን የሰው ልጅ ነፍስ የረከሰባት ምድር ነው ኢትዮጵያ ናት። ለጥቂቶች የስልጣን እንትን ሲባል የሰው ልጅ ደንበ ይኖር ነው መፍሰስ ማለት በእውነት በጣም የሚያሳፍርና ከያለንበት ክፍለ ዘመን የሚጠበቅ ጉዳይ አይደለም እና እጅግ በጣም ነው የሚያሳፍር። ያለው የስርዓት ለውጥ ነው። በቃ ስርዓቱ መቀየር ነው ያለበት። ኢህአዴግ ስልጣኑን ለህዝብ ማስረከብ ነው። ሰላማዊ መንገድ የስልጣን ሽግግር ከማድረግ ባሻገር ሌላ በአስቸኳይ ጊዜ አዋጅ የህዝብን ስሜት ማፈን አይቻልም። አሁን ኦሮሚያ ላይ ያለውም ጉዳይ በጣም አሳሳቢ ነው። ዙሪያ አዲስ አበባ ሁሉም ነገር ዝግ ነው። ይሄ በዚህ የሚቀጥል ከሆነ ደግሞ ህዝባዊ እምቢተኝነቱ መላ ሀገሪቱ ነው እያጥለቀለቀ ያለው ነው። ኢህአዴግ ለህዝቡ ስልጣኑን ማስረከብ ነው። አገር መምራት አልቻለም። 27 ዓመት ሙሉ በዘር ከፋፍለው ሲጨቁን ነበር ከብረው። ከዚህ በኋላ ህዝቡ አልገዛም ብሏል። አልገዛም ያለ ህዝብ ደግሞ ህዝቡ ስልጣኑን መረከብ ይፈልጋል። ለህዝቡ ስልጣኑን ማስረከብ ነው። በቃ ብሔራዊ መግባባትን መፍጠር ነው። ይህን የማያደርጉ ከሆነ ግን ችግሩ የዚች ሀገር ጉዳይ ከድጡ ወደ ማጡ የሆነ ወደ ከፋ ነገር ውስጥ እንገባለን። ሌላ ቀውስ ነው የምናስተናግደው።
የአረናው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው አስቸኳይ ጊዜ አዋጁንም ግድያውንም ፓርቲያቸው እንደሚቃወም ይናገራሉ።
ወታደራዊ ኃይል ለፖለቲካዊ ችግሮች መፍትሄ አይሆንም የሚል እምነት ያለው በኦሮሚያ ያጋጠመው ግድያም የዚህ ውጤት ነው። ወታደራዊው ኮማንድ ያው ለማሰር ለመግደል ነው የታወጀው። ይሄ ደግሞ በሰው ህይወት ላይ ጉዳት እያደረሰ ነው እና ዋና ችግሩ መፍትሄ መሆን የነበረበት ፖለቲካዊ ውይይት፣ አገራዊ እርቅና የሽግግር መንግስት አቋቁሞ ዘላቂ መፍትሄ እንደማምጣት እንደተለመደው በወታደራዊ ኃይል ችግሮች ለመፍታት መሞከር ያው ችግሮች የማባባስ እንጂ መፍትሄ ሊሆን አይችልም። ስለዚህ ይሄ ነገር አሁንም በአስቸኳይ መቆም አለበት። ከተለያዩ ፖለቲካዊ ድርጅቶች፣ ከመላ የኢትዮጵያ ፖለቲከኞች ውይይት መደረግ አለበት። ኮማንድ ፖስቱም መቆም አለበት። የህብረተሰቡ ተቃውሞ የማስማት መብቱ ሊከበርለት ይገባል። ስለዚህ ይሄ ነገር መቆም አለበት የሚል እምነት ነው ያለን።
አያይዘውም ችግሮቹን ከመሰረቱ መፈተሽ እንጂ ወታደራዊ ኃይል መጠቀም መፍትሄ አይሆንም ይላሉ። ፓርቲዎቹ እንደ መፍትሄ የሚያስቀምጡት የሽግግር መንግስት እንዲቋቋም ነው። የካቲት 10 2010 ዓ.ም ተመረጠ አስቸኳይ ጊዜ አዋጁን በመግለጫ ይፋ ያደረጉት የመከላከያ ሚኒስትሩና የኮማንድ ፖስት ዋና ጸሐፊ አቶ ሲራጅ ፈጌሳ የሽግግር መንግስት እንዲቋቋም የሚቀርቡ ጥያቄዎችን በተመለከተ ከጋዜጠኞች ተጠይቀው ተከታዩን ብለው ነበር።
የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርዓቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው፣ ቦታ የለውም።
የተቃዋሚ ፓርቲ አመራሮቹ ደግሞ ይህ የማይሆን ከሆነ ሀገሪቱ ከገባችበት ቀውስ ፈጽሞ ልትወጣ አትችልም ይላሉ። ከ6 ወራት በፊት ለ10 ወራት የዘለቀ የአስቸኳይ ጊዜ አዋጅ ታውጆ እንደነበርም አስታውሰው እርሱ ምንም ያመጣው መፍትሄ የለም ይላሉ። ሌላ ፓርቲዎቹ የሚያነሱት ጥያቄ የአስቸኳይ ጊዜ አስፈጻሚው ኮማንድ ፖስት የህግ አስከባሪ አካላትና የጥበቃ ሰራተኞች የዜጎችን ደህንነትና የዜጎችን የኢንቨስትመንት ተቋማትን ለመጠበቅ በሚል የጸጥታ ኃይሎች እርምጃ እንዲወስዱ የተሰጣቸውን ትዕዛዝ የተመለከተ ነው። የኦሮሞ ፌዴራሊስት ኮንግረስ በዚህ ትዕዛዝ ምክንያት በኦሮሚያ ንጹሃን ዜጎች እየተገደሉ ነው ይላሉ። የአሜሪካ ድምጽ ከቅዳሜ ጀምሮ ያነጋገራቸው በተለያዩ የኦሮሚያ ከተሞች የሚገኙ ነዋሪዎችና የሟች ቤተሰቦች ግድያ እንዳልቆመ ገልጸውልናል። የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በቅርቡ ዋሽንግተን ዲሲ ስቱዲዮአችን መጥተው የጸጥታ ኃይሎች ይፈጽሙታል ስለተባለው ግድያ ከባልደረባችን ሰለሞን አባተ ተጠይቀው ነበር።
አንተ የምታነሳው ጥያቄ እኔ የማምንበት የእኔም ህዝብን እየመራ ያለው መንግስትም የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ህዝቡን እንዲከላከል እንጂ ዜጋውን እንዲገል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው። እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ህጉ አለ፣ የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይሄን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይሄም ህዝቡም እንደሚያቀርበው ሁሉ መንግስትም ይሄንን የማድረግ ግዴታ እንዳለበት ጠንቅቆ ያውቃል። ስለዚህ ይሄ ሌላ ሰው ምነግረን አይደለም ማለት ነው። ይሄ መታወቅ አለበት።
የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሰሞኑን ከየከተሞቹ የሚደርሳቸውን ሪፖርትና የሚወጡትን ዘገባዎች አስመልክተው ሲናገሩ የንጹሃን ዜጎች ደም በከንቱ መፍሰሱ ቀጥሏል ይላሉ።
በኦሮሚያ ውስጥ ትልቅ የደም ጎርፍ ነው የተካሄደው። ብዙ ህዝብ ነው ያለቀው። ቤቱን ሰብሮ ገብቶ ጋ አድርሷል። አባት የሞተበት ነው፣ መንገደኛ የሞተበት ነው፣ ህፃናት ያለቁበት ነው። የ13 ዓመት የ15 ዓመት በግፍ የተገደሉበት ጉዳይ ነው። ይህ አግባብ አይደለም ነው የምንለው።
አያይዘውም ፓርቲው አስቸኳይ ጊዜ አዋጅ የሚያስደነግግ ሁኔታ አለ ብሎ እንደማያምን ገልጸው አጸዳደቁን በተመለከተም ህጋዊነትን ያልተከተለ በሁለት ሶስተኛ ድምጽ አለመደገፉ ሲታወቅ ደግሞ ሆን ተብሎ የተቀየረ በመሆኑ መንግስትን ለመክሰስ ፓርቲያቸው መዘጋጀቱን ተናግረዋል።
ይህን ጉዳይ ህግን የመተርጎምና እንዲህ አይነት ግድፈት ሲደረግ ማስተካከል የግዴታ ይኖራል። ይህን የሚያስተካክለው ፍርድ ቤት ነው ወይም የፌዴሬሽን ምክር ቤት ነው። ወደዛው መሄዳችን አይቀርም ወይ ህጉ ወደሚፈቅደው አግባብ ሄደን ይህንን እናመለክታለን ብለን አስበናል።
በሌላ በኩል የፈረንሳይ የዜና ወኪል አጃንስ ፍራንስ ፕሬስ በምስል በላከው ሪፖርት አብዛኛው የኦሮሚያ ከተሞችና አዲስ አበባ ዙሪያ የሚገኙ ንግድ ቤቶች አስቸኳይ ጊዜ አዋጁን በመቃወም ዝግ መሆናቸውን ዘግቧል። በፉሪና በቡራዩ የንግድ ቤቶች መዘጋታቸውን፣ የአውቶቡስና ከባድ መኪኖች እንቅስቃሴ መቋረጡን በምስሉ ላይ አሳይቷል። የአሜሪካ ድምጽ ያነጋገራቸው በሻሸመኔ በሜሶና በነጆ የሚገኙ ነዋሪዎችም የንግድ ቤቶቹ ዝግ መሆናቸውን፣ በጸጥታ ኃይሎቹ እንዲከፈቱ እንደሚገደዱም ተናግረዋል። በማስገደዱ ሂደት ሱቆቻቸውና የመኝታ አገልግሎት የሚሰጡ ንግድ ቤቶች እንደተሰባበሩባቸው ገልጸዋል። በተጨማሪም በሀገሪቱ ውስጥ በተለይ ከአዲስ አበባ ውጪ ከአንዱ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ መሆኑን ተናግረዋል። የስልክ የኢንተርኔት አገልግሎትም በአብዛኛው የክልል ከተሞች መቋረጡን ገልጸዋል። የአስቸኳይ ጊዜ አዋጁ ኮማንድ ፖስት አዋጁ የወጣው በሀገሪቱ የተፈጠረውን አለመረጋጋትና ሁከት አስቁሞ ወደ ነበረበት ለመመለስ እንደሆነ መግለጹ ይታወሳል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናልን ጨምሮ ሌሎች ዓለም አቀፍ ድርጅቶች አስቸኳይ ጊዜ አዋጁን መቃወማቸውን መዘገባችን ይታወሳል። በኢትዮጵያ ከ2 ዓመት ከ4 ወር በፊት በኦሮሚያ ቀጥሎም በአማራ ክልል የተቀሰቀሰው ተቃውሞ ሳያባራ የብዙ ሰዎች ሕይወት መጥፋቱን፣ አካል መጉደሉን፣ ሰዎች ከቀያቸው መፈናቀላቸውን፣ ንብረት መውደሙን በተለያየ ጊዜ መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ዋሽንግተን ዲሲ።